ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር አምላካችን ረድቶን ዛሬም ደግሞ በፊቱ የምንቆይበትን ከማዕዱም የምንመገብበትን ጉልበት ጤናንም ሰጥቶን እኖ አንድ ላይ ሰብስቦናል። በእያላችሁበት ስፍራ ሆናችሁ እናንተ መጽሐፍ ቅዱሶቻችሁን አዘጋጅታችሁ ወደ ጌታ የጸጋ ማዕድ እንደቀረባችሁ እኔ ባለሙሉ ተስፋ ነኝ። ቢመችም ባይመችም ወይ ለብቻችሁ ሆናችሁ ወይ ከጓደኞቻችሁ ጋር ወይንም ደግሞ ከጎረቤቶቻችሁ ወይንም ደግሞ ከቤተሰቦቻችሁ ጋር በእግዚአብሔር ማዕድ ላይ አንድ ላይ ሆናችሁ ልባችሁን መንፈሳችሁን አዘጋጅታችሁ ቀርባችሁም ልትሆኑ ትችላላችሁ። እግዚአብሔር በእውነት እኛንም እናንተንም በዚህች ምሽት ደግሞ በቃሉ አማካይነት ተገናኝቶ ሕይወታችንን ይጠግናታል፣ ሕይወታችንን ይሰራታል። በዚህ ዓለም ውስጥ ያለን ነው ሕይወታችንን የሚቦጫጭሩ፣ ሕይወታችንን የሚበሳሱ፣ ሕይወታችንን ከእግዚአብሔር መንገድ የሚነጥሉ ብዙ ነገሮች ሊኖሩ ይችላሉ። ሊያሳርፈን ደስታን ሊሰጠን የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። በቃ እርሱን ይዘን ማረፍ ነው። ስሙ የተመሰገነ ይሁን። እንጸልይ ወገኖች። ስግደትና አምልኮ የሚገባ እግዚአብሔር አባታችንና አምላካችን ሆይ እጅግና መሰግናለን። በዚህ ጊዜ እግዚአብሔር ሆይ ቃልህን እንድትባርክልን እንጋብዛሃለን። ወደ ልባችንም ጌታ ሆይ እንጠራሃለን። መንፈስ ቅዱስ ይህን ቃልህን አስተማሪ ሆኖ ለእያንዳንዳችን ማወቅ የሚገባንን ነገር እንዲያሳውቀን እንጸልያለን። በሚኖረን ክፍለ ጊዜ ሁሉ በበረከት እያንዳንዳችንን ተገናኝን በጌታ በኢየሱስ ክርስቶስ ስም አሜን። በትላንትናው ምሽት ክፍለ ጊዜ ጥናታችን በምድር ላይ ስላሉ ንጹህና ንጹህ ስላልሆኑ እንስሳት እንዲሁም በውሃ ውስጥ ስላሉ ንጹህና ንጹህ ስላልሆኑ ፍጥረታት አንድ በአንድ ከኦሪት ዘሌዋውያን ምዕራፍ 11 ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን እግዚአብሔር በረዳን መጠን አብረን የምንመለከተው ከኦሪት ዘሌዋውያን ምዕራፍ 11 ከቁጥር 13 እስከ 19 ያለውን ክፍል በማንበብ ይሆናል። አርስቱም ባየር ላይ ስለሚበሩ ንጹህና ንጹህ ስላልሆኑ ፍጥረታት የሚል ይሆናል። ዲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 11 ከቁጥር 13 እስከ 19 ያለውን ስፍራ ተመልከቱ። ወጭም ወገን የምትጠየፏቸው እነዚህ ናቸው፣ አይበሉ የተጠየፉ ናቸው፤ ንስር፣ ገዲ፣ አሳውጪ፣ ጭላት፣ ጭልፊት በየወገኑ፣ ቁራ ሁሉ በየወገኑ፣ ሰጎን፣ ጠላቋ፣ ዝዬ፣ በቋል በየወገኑ፣ ጉጉት፣ እርኩም፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥምባንሳ ሞራ፣ ሽመላ፣ ሳቢሳ በየወገኑ፣ ጅንጁላቴ ወፍ፣ የሌሊት ወፍ እያለ ይገልጻል። አድማጮቼ፣ በእንስሳትና በአሳ እንደ ተደረገው አይነት ለሰማይ ወፎች ግልጽ መለያ አልተሰጣቸው። በአጠቃላይ ሲታይ ግን እነዚህ በራሪዎች ንጹህ ያልሆነውን በሚመገቡ እንስሳት ክፍል ይመደባሉ። በአብዛኛው ጥምባንሳዎች ናቸው። የሞተውን እንስሳ አሳና ወፎች ስጋ ይበላሉ። ከላይ ቀደም ብለን በተመለከትነው ቁጥሮች በፓለስቲና ማለትም በከናን አካባቢ የሚገኙ ያንዳንድ ንጹህ ያልሆኑ ወፎች ዝርዝር ቀርበዋል። በዚህ መልካ ምድር አካባቢ የሚገኙ ወፎች ብቻ መጠቀሳቸው የሙሴ የምግብ ሥርዓት የተዘጋጀው በፓለስቲና ለሚኖር ለእስራኤል ሕዝብ መሆኑን የሚያመለክት ነው። የነዚህ አብዛኞቹ ወፎች ስም ለኛ እንግዳ ነው። ወፎቹ በንስርና በጭልፊት በአሞራና በቁራ በጉጉትና በሰጎን ወገን የሚመደቡ ናቸው። ወፎቹ እምብዛም ማራኪ የሆነ ገጽታ የላቸው። በአመጋገብ ባህሪያቸው ቆሻሻ ነገርን ወይም ደግሞ የሞተ እንስሳ ወይም አውሬን ስለሚመገቡ ንጹህ ያልሆኑ ወፎች ተብለው ይጠራሉ። በዛሬው ዘመን አንዳንድ ሰዎች ከነዚህ ወፎች አንዳንዶቹን እንደሚበሉ አስታውሱ። እኔ በራሴ ከነዚህ ወፎች አንዱን እበላለሁ ማለት አልችልም፣ ግን ብንበላቸውም ባንበላቸውም ምንም ልዩነት አይፈጥርም። ምግብ ወደ እግዚአብሔር አቀርበንምና ታዲያ የዚህ ሥርዓት ጥቅም ምንድነው ብለን እንጠይቅ ይሆናል። በመጀመሪያ ደረጃ ሥርዓቱ ለእስራኤላውያን ትልቅ ትምህርት የሚሰጠው ነው እናገኛለን። ሥርዓቱ እስራኤላውያንን ንጹህ በሆነውና ንጹህ ባልሆነው መካከል ለይተው በዚህም ሥርዓት ከአሕዛብ መለየታቸውን አውቀው ንጹህ የሆነውን እንዲጠቀሙ ይረዳቸዋል። ወገኖቼ፣ እኛም በጠባያችንና በሥራችን አቅጣጫዎች ትክክለኛ ውሳኔ አድርገን እንድንመላለስ ይህ ክፍል ያስተምረናል። ክርስቶስን ለመቀበል ወይም ላለመቀበል፣ ቃሉን ለማጥናት ወይም ላለማጥናት፣ እግዚአብሔርን ደስ በሚያሰኝ ሁኔታ ለመመላለስ ወይም ላለመመላለስ ውሳኔ ማድረግ አለብን። ከዚህ ክፍል እኛ መማር የሚገባን ነገር ቢኖር ይህ ነው። ይህም ደግሞ እጅግ ጠቃሚ ነው። ሌላው ሳልጠቅሶ የማላልፈው ነገር ቢኖር ወገኖቼ፣ ይህ ክፍል የነቢዩን ኤልያስን ልምምድ ያሳስበናል። ንጹሕ ባልሆኑ ወፎች ክፍል የተመደቡ ቁራዎች ኤልያስን መግበውታል። በእርግጥ ኤልያስ ቁራዎቹን አልበላም፣ ቁራዎቹ መገቡት እንጂ። እግዚአብሔርን በሁሉ ነገሩ ለታዘዘ ለዚህ ሰው ይህ ልምምድ ራስን ዝቅ የማድረግ ልምምድ ነው። በምድር ላይ የሚሳቡ ንጹህና ንጹህ ያልሆኑ ፍጥረታት። ኦሪት ዘሌዋውያን ምዕራፍ 11 ከቁጥር 20 እስከ 23 ያለውን አብረን አንድ ላይ እንመልከት። ኦሪት ዘሌዋውያን ምዕራፍ 11 ከቁጥር 20 እስከ 23 ያለውን ተመልከቱ። የሚበርም በአራት እግሮችም የሚሄድ ተንቀሳቃሽ ሁሉ በእናንተ ዘንድ የተጸየፈ ነው። ነገር ግን ከሚበሩት አራት እግር ካሏቸው ከእግሮቻቸውም በላይ በምድር ላይ የሚዘሉባቸው ጭኖች ካሏቸው ተንቀሳቃሾች እነዚህን ትበላላችሁ። አራቱን አይነት አንበጣዎች በየወገናቸው፣ ነገር ግን የሚበር አራት እግሮች ያሉት ተንቀሳቃሽ ሁሉ በእናንተ ዘንድ የተጸየፈ ነው ይላል። ወገኖቼ፣ አራት እግር ካላቸው በምድር ላይ ከሚንቀሳቀሱ ሁሉን ከምግብ ዝርዝር ታወጡታላችሁ። ነገር ግን አራቱ ያንበጣ ወገኖች ንጹህ በሆኑ በሚበሉ እንስሳት ዝርዝር ውስጥ ገብተዋል። እነዚህን አራቱን ያንበጣዎች ወገኖች በእንግሊዝኛ ቋንቋ ለይቶ ማስቀመጥ ይቻላል። እኛ ግን ለጊዜው አንበጣና ፌንጣ የሚለውን አጠቃላይ ስሞች መጠቀም እንችላለን። እስራኤላውያን አራቱን ያንበጣ አይነቶች እንዲበሉ ተፈቅዶላቸዋል። አሁንም መጥቀስ የምፈልገው ነገር ቢኖር ወገኖቼ፣ አንድ ሰው እነዚህን አንበጣዎች በምግብ ዝርዝሩ ውስጥ አካቶ ሊበላ ወይም ላይበላ ይችላል። በመጽሐፍ ቅዱስ ውስጥ አንበጣንና የበረሃ ማርን በመብላት መጥምቁ ዮሐንስ ጥሩ ምሳሌ ሆኗል። በመቀጠል ደግሞ ንጹህ ያልሆኑትን እንስሳትን በድንስ ለመንካት የሚናገሩን ክፍል እንመለከታለን። ርዕሱ ንጹህ ያልሆኑትን እንስሳት በድንስ ለመንካት ይላል። ኦሪት ዘሌዋውያን ምዕራፍ 11 ከቁጥር 24 እስከ 28 ያለውን እንመልከት። እንዲህ ይላል፣ በእነዚህ ምርኩስ ትሆናላችሁ፣ የርሱንም በድን የሚነካ ሁሉ እስከ ማታ ርኩስ ነው። ከነርሱም በድን የሚያነሳ ሁሉ ልብሱን ይጠብ፣ እስከ ማታ ምርኩስ ነው። ሰኮናም ያለው ነገር ግን ሰኮናው ያልተሰነጠቀ የማያመሰኳም እንስሳ ሁሉ በእናንተ ዘንድ ርኩስ ነው፣ እርሱን የሚነካ ሁሉ ርኩስ ነው። በአራት እግሮቹ ከሚሄድ እንስሳ ሁሉ በመዳፎቹ ላይ የሚሄድ በእናንተ ዘንድ ርኩስ ነው። የእርሱን በድን የሚነካ ሁሉ እስከ ማታ ርኩስ ነው። በድናቸውንም የሚያነሳ ልብሱን ይጠብ፣ እስከ ማታም ርኩስ ነው። እነርሱም በእናንተ ዘንድ ርኩሶች ናቸው ይላል። እስራኤላውያን የተከለከሉት ንጹህ ያልሆኑትን እንስሳት እንዳይበሉ ብቻ ሳይሆን ሬሳቸውንም እንዳይነኩ ነበር። ይህ ክፍል በመንካት ማስተላለፍ የሚለውን መመሪያ ይዞ ይገኛል። አስተዋላችሁ? ይህ ክፍል በመንካት ማስተላለፍ የሚለውን መመሪያ ይዞ ይገኛል። ይህ ታላቅ የሕይወት መመሪያ ነው። ይህ ታላቅ የሕይወት መመሪያ እስራኤላውያን ከባቢሎን ምርኮ ወደ ምድራቸው በተመለሱ ጊዜ ተገልጾላቸው ነበር። ነቢዩ ሐጌ ይህንን እውነት እንዲህ ሲል ያብራራል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ካህናቱን ስለ ሕጉ ጠይቅ። አንድ ሰው የተቀደሰ ሥጋ በልብሱ ዘርፍ ቢይዝ በዘርፉም እንጀራ ወይም ወጥ ወይም የወይን ጠጅ ወይም ዘይት ወይም ማናቸውም መብል ቢነካ ያ የተነካው በውኑ ይቀደሳልን ብለህ ካህናቱን ጠይቃቸው። ካህናቱም አይሆንም ብለው መለሱ። ሐጌም በሬሳ የረከሰ ሰው ከእነዚህ አንዱን ቢነካ ያ የተነካው በውኑ ይረክሳልን አለ። ካህናቱም አዎን ይረክሳል ብለው መለሱ። ሐጌ ምዕራፍ 2 ከቁጥር 11 እስከ 13 ያለውን መመልከት ይቻላል። ሐጌ ምዕራፍ 2 ከቁጥር 11 እስከ 13 ያለውን ይመለከቷል። ወገኖቼ ይህን የመሰለ ታላቅ መመሪያ ወይም ሕግ እፊታችን ተቀምጦልናል። ንጽህና ወይም ቅድስና በመነካካት አይተላለፍም። አስተዋላችሁ? ንጽህና ወይም ቅድስና በመነካካት የሚተላለፍ ነገር አይደለም። በተቃራኒ መልኩ ቆሻሻ፣ ኃጢአት፣ ርኩሰት በመነካካት ይተላለፋል። በሌላ አነጋገር ቅዱስ ካልሆነው ነገር ውስጥ ቅዱስ የሆነውን ማምጣት አይቻልም። ንጹህ ያልሆነው ንጹህ የሆነውን ሊበክለው ይችላል። ኃጢአተኛ ሰው እግዚአብሔር ሊቀበለው የሚችለውን የጽድቅ ሥራ ማፍራት አይችልም። ጽድቅ ካልሆነው ነገር ጽድቅን ልታፈልቁ ከቶ አትችሉም ወገኖቼ። ይህ መመሪያ በየትኛውም የሕይወት ክፍልና በሁሉም የኅብረተሰብ ክፍል እንደ ሕግ ሊሠራ ይችላል። አንድ ጄሪካን ሙሉ ንጹህ ውሃ ቢጨመርበት እንኳን በጄሪካን ያለው ቆሻሻ ውሃ ንጹህ ሊሆን አይችልም። በሌላ በኩል አንድ ጠብታ ቆሻሻ ውሃ ንጹህን ውሃ ይበክለዋል። ኩፍኝ የያዘው ልጅ ከጤናማው ልጅ ጋር ቢነካካ ሊፈወስ አይችልም። በምትኩ ግን ጤናማው ልጅ በኩፍኙ ሊበከል ይችላል። አንድ ክርስቲያን ሳይበከል ወገኖቼ ከዓለም ጋር ሊደበላለቅና ከኃጢአት ጋር ሊጫወት አይገባውም። የተወደድክ ክርስቲያን ሆይ፣ ክርስቲያን ሱስ አስያዥ ጾች፣ መጠጥ፣ የምሽት ዳንስና ከክፉ ግብዣ ጋር ሊቀልድ ይችላል የሚለውን ሐሳብ ከየት አገኘኸው? አንዳንድ ሰዎች በዚህ አይነት ማኅበር በመሳተፍ የጠፉትን ወይም ያልዳኑትን ሰዎች መፈለጊያ ዘዴ ነው ብለው ሲናገሩ ይሰማሉ፣ ይደመጣሉ። የጌታ ወገኖች፣ በእርግጥ የጠፉትን በዚህ አይነት መልኩ ልናገኛቸው እንችላለንን? ይህ ከቶ አይሆንም። ደግሜ ላለው ፈጽሞ አይሆንም። እነዚህ ሰዎች በኃጢአት የተበከሉ ስለሆኑ እነዚህ መስካሪዎች ነንባዮቹ በኃጢአቶቹ ቀስ በቀስ በመሳተፍ ይወድቃሉ፣ መመለሻም ያጣሉ። በኋላ አንድ ጊዜ አንድ ወንድም እኔ ለቡና ቤት ሴቶች መሰክራለሁ ብሎ ፎክሮ ተነሳና በዚያው የኃጢአት ባህር ተውጦ እንደ ቀረ ላስታውስ ወዳለሁ ወገኖቼ። እግዚአብሔር ከዚህ አይነቱ የኃጢአት ጋር ከመታገል ድፍረት ይጠብቀን። አዲስ ኪዳን በዚያ አቅጣጫ ግልጽ ነገር ያስቀምጣል። አንዳንዶችንም ከሳት ነጥቃችሁ አድኑ፣ አንዳንዶቹንም በስጋ የረከሰው ልብስ እንኳ እየጠላችሁ በፍርሃት ማሩ ይላል። ይሁዳ 23 መመልከት ይቻላል። የተወደዳችሁ የጌታ ቤተሰቦች፣ ከኃጢአት ጋር መደበላለቅና ለመጫወት ራስን ማዘጋጀት ከፍተኛ ስህተት ነው። ከሚበክል ኃጢአት ራሳችንን መጠበቅ አለብን ብዬ አበክሬ መናገር ወዳለሁ። አንድ እስራኤላዊ በመንገድ ዳር ሲሄድ የሞተውን ውሻ ወይም ድቢያይ ይህ በመንካት የመበከል ሕግ ትዝ ይለዋል። በድንን ወይም የበድኑን አንዱን ክፍል እንኳን እንዳይሸከም ተከልክሏል። የበድኑን አጥንት ወይም ቁርበት መውሰድ አይችልም ነበር። ሳያውቅ ንጹሕ ያልሆነውን እንስሳ በድን ቢነካ ልብሱን ማጠብ ነበረበት። ሰውየው ምርኩስ ሆኖ እስከ ማታ ድረስ ይቆያል። በዚህ ውስጥ እኛ ልንማረው የሚገባን ታላቅ መንፈሳዊ ትምህርቶች አሉ። ክርስቲያን በክርስቶስ የመበጀት ሥራ ተቀድሰዋል፣ የጽድቅንም ልብስ ለብሷል። ነገር ግን ልንበከልበት በምንችለው በዓለም ውስጥ መመላለሳችንን መርሳት የለብንም። አሁንም ቢሆን አሮጌው ባህሪ በእኛ ውስጥ አለ። ይህ ሥጋችን እስከሚለየን ድረስ ሙሉ በሙሉ ቅዱሳን ልንሆንና ከኃጢአት ፍጹም ነጻ ልንሆን አንችልም። ዛሬው እግዚአብሔርን አብዝተን እጅግና መሰግናል። በመቀጠል ደግሞ ኮሪ ዘሌዋውያን ምዕራፍ 11 ከቁጥር 29 እስከ 31 ያለውን አብረን እናነባለን። ከቁጥር 29 እስከ 31 ያለውን ተመልከቱ። በምድር ላይም ከሚንቀሳቀስ ተንቀሳቃሽ እነዚህ በእናንተ ዘንድ ርኩሶች ናቸው፤ ሙጭልጭላ፣ አይጥ፣ እንሽላሊት በየወገኑ፣ ኤሊ፣ አዞ፣ ገበሎ፣ አርጃኖ፣ እስስት። ከሚንቀሳቀሱት ሁሉ በእናንተ ዘንድ ርኩሶች የሚሆኑ እነዚህ ናቸው። ከነርሱም የሞተውን የሚነካ ሁሉ እስከ ማታ እርኩስ ነው ይላል። ወገኖቼ እነዚህ አሁን የተጠቀሱት ፍጥረታት በምድር ላይና በምድር ውስጥ ጉድጓድ ቆፍረው የሚኖሩ ናቸው። እነዚህ እንስሳት በእስራኤላውያን የምግብ ዝርዝር ውስጥ ቦታ የላቸው፣ ሬሳቸው መነካት የለበትም። አስተውሉ፣ በወደቀው የፍጥረት ዓለም ውስጥ እንደሚኖር አንድ እስራኤላዊ ምን ጊዜ መርሳት የለበትም። በእግዚአብሔር ፊት ትንንሽ አጥያቶች የምንላቸው እንደ ትልልቅ አጥያቶች አደገኞች ናቸው። ትንንሽ አጥያቶች ኃጢአት ስለሆኑ መወገድ አለባቸው። አድማጮቼ ከነርሱም የሞተው በምንም ላይ ቢወርቅ እርሱ እርኩስ ነው። አለፍ ብላችሁ ከቁጥር 32 እስከ 36 ያለውን ተመልከቱ። የእንጨት ዕቃ ወይም ልብስ ወይም ቁርበት ወይም ከረጢት ቢሆን የሚሰራበት ዕቃ ሁሉ እርሱ በውሃ ውስጥ ይደረግ፣ እስከ ማታም እርኩስ ነው። ከዚያም በኋላ ንጹሕ ይሆናል። ከነርሱም አንዳች በውስጡ የወደቀበትን የሸክላውን ዕቃ ሁሉ ስበሩት፣ በውስጡም ያለው ሁሉ እርኩስ ነው። በእርሱ ውስጥ ያለው ውሃም የሚፈስበት የሚበላ መብል ሁሉ እርኩስ ነው። በዚህም ዕቃ ሁሉ ያለው የሚጠጣ መጠጥ ሁሉ እርኩስ ነው። ከነዚህም በድን የሚወድቅበት ሁሉ እርኩስ ነው። እቶን ወይም ምድጃ ቢሆን ይሰባበራል፣ እርኩሶች ናቸው። በእናንተ ዘንድ እርኩሶች ይሆናሉ። ነገር ግን ምንጩ፣ ጉድጓዱም፣ የውሃውም ኩሬ ንጹሐን ናቸው። በድናቸውን ግን የሚነካ እርኩስ ነው ይላል። አሁን ያነበብነው ክፍል ይህ ክፍል ማለቴ ነው ወደ ማድ ቤት ይመራናል። አንዳንድ ጥቃቅን እንስሳት ለምሳሌ የአይጥ ግልገል ወደ ማድ ቤት ገብተው በዕቃው ውስጥ ወድቀው መሞታቸው የተለመደ ተራ ልምድ ነው። ይህ የደረሰበት ሸክላ ዕቃ ሁሉ መሰበርና በውስጡ ያለ ውሃም ወይም እህል ምንም ይሁን መጣል ነበረበት። የብረት ዕቃ ከሆነ ግን በሚገባ ታሽቶ ይታጠብና ንጹሕ እንዲሆን ይደረጋል። ታያላችሁ፣ በምግብ ዝግጅት እንኳን እግዚአብሔር ለሕዝቡ ንጽህናን አስተምሯል። ስለ ቅድስና እያስተማራቸው ነበር። እያንዳንዱ ዕቃ ለእግዚአብሔር የተቀደሰ ስለሆነ ንጽህናው ተጠብቆ መኖር ነበረበት። በሙሴ ሕግ ንጽህና እግዚአብሔርን መፍራት ተከትሎ የሚታይ ስለሆነ ይህ እውነት ደግሞ በእያንዳንዱ ጥቃቅን የሕይወት ክፍል እንኳን ሳይቀር መታየት አለበት። እግዚአብሔር ሕዝቡን ከብክለትና ከጉድፍ ጠብቋል። እግዚአብሔር የተመሰገነ ይሁን። ምናልባት ንጹሕ ያልሆነው እንስሳ በድን በምንጭ ወይም በኩሬ ውስጥ ቢወድቅ ውሃው ከመበከል ይተርፍ ነበር። ምክንያቱም ትንሹ በድን እንዳያረክሰው ውሃው ትልቅና ወራጅ በመሆኑ ነበር። በነገራችን ላይ ጌታ ኢየሱስ የሕይወት ውሃ ምንጭ መሆኑ የሚያስገርም አይደለምን? እርሱ ከኃጢአተኛ ወይም ከበሽተኛ ወይም ከለምጻሙ ጋር ቢነካካ ከቶ አይበከልም። ኢየሱስ እንዲህ አለ፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ ይላል። ዮሐንስ ወንጌል ምዕራፍ 4 ቁጥር 14ን ልብ ይሏል። እንደገና ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እና 38ን ተመልከቱ። ከበድናቸውም በሚዘራ ዘር ላይ አንዳች ቢወድቅ እርሱ ንጹሕ ነው። ነገር ግን በዘሩ ላይ ውሃ ቢፈስበት ከዚህ በኋላ ከበድናቸው አንዳች ቢወድቅበት በእናንተ ዘንድ ርኩስ ነው ይላል። ዘሌዋውያን 11 ቁጥር 37 እና 38ን መመልከት ይቻላል። አድማጮቼ አሁን የማዕድን ሥርዓት ትተን በሜዳ ላይ ወደሚደረገው ወደ እህል ምርት እናልፋለን። ደረቅ ዘር ንጹሕ ካልሆነው እንስሳ በድን ጋር ቢነካካ አይበከልም። ዘሩ ግን እርጥብ ቢሆን ንጹሕ ያልሆነው ነገር ዘልቆ የመግባት ዕድል ሊኖረው ስለሚችል ይበከላል። ልክ እንደዚያውም የዓለም ነገር ሕይወቱን ዘልቆ ገብቶ እንዳይበክለው የእግዚአብሔር ልጅ የሆነ ክርስቲያን የእግዚአብሔርን ዕቃ ጦር መልበስ አለበት። የእግዚአብሔር ቃል በኤፌሶን ምዕራፍ 6 ቁጥር 11 ኤፌሶን ምዕራፍ 6 ቁጥር 11 የሚለውን እንስማ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ቃሉን እንደገና ደግምላችኋለሁ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል።
ወንድማችን አበበ ከበደ ከአምስተኛ ክፍለ ጦር አንደኛ ብርጌድ ታንከኛ አንደኛ ሻለቃ አንደኛ ሻምበል ከነቀምቴ ጻፍክልን ደብዳቤ ደርሶናል። በጌታ የተወደድክ ወንድማችን አበበ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለበት ስፍራ ይብዛልህ እያልን ሰላምታችንን እናቀርብልሃለን። በጌታ ገና ለጋ መሆንክን በደብዳቤ ውስጥ ገልጸህ ስትጽፍልን ብዙ ጦርነት እንዳለብህ፣ ብዙ የሰይጣን ፈተናና ውጊያ እንዳለብህም ጠለቅ ብለን ተመልክተናል። አዎ ወንድማችን አበበ የድሮ ቤታችንን ዓለምን ጥለን ወደ ጌታ ኢየሱስ ክርስቶስ ጉያ ልንገባ ስንወስን ጠላት ደግሞ ጦሩን ያስከትትብንና ብዙ ሰልፍ ያውጅብናል። በዚህ ቢሆን ገደል ትገባለ፣ እንደዚያ ቢሆን እነሆ ትሞታለ እያለ ያስፈራራናል። የጭንቀት ሰው ያደርገናል። የጥንት ቤታችንን በዓለም ስንዳክር፣ በዓለም ስንዘፍን፣ በዓለም ስንጠጣና ዝባዝንኬ ነገሮችን ስንሰራ የነበርንበትን ያንን መጥፎ ኑሮ እንደገና እያሳየን እባክህ ተመለስ እኔ እሻልሃለሁ እያለ ጠላት ያባብለናል። ገደል አፋፍ ላይ አድርሶን ደግሞ አሽቀንጥሮ ሊጥለን እነሆ ሲያስፈራራን ሲያጎሳቁለን ይታያል። ኢየሱስ ክርስቶስ ግን በትከሻው ላይ ይሸከመናል፣ ሰላምን ይሰጠናል። አንተ እነሆ ከዚያ ከዝባዝንኬው ዓለም ካስፈሪው ድግድግ ጨለማ ወጥተህ በነጻነት በኢየሱስ ክርስቶስ ለመመላለስ ስትፈልግ ምንጊዜም ቢሆን ጠላት ደግሞ ትብታቡን ገመዱን ሁሉ ያደርግብህና ወደ ነበርክበት ስፍራ እንድትመለስ ይጎትታል። ይህንን ሁሉ ለማሸነፍ ታዲያ የእግዚአብሔርን ቃጦር ማንሳት መቻል አለብህ። ጠላትን ለማሸነፍ ሽንገላውንም ደግሞ ለመርታት የእግዚአብሔርን ቃጦር ማንሳት መቻል አለብህ። የጠላትን ሽንገላ እንቃወም ዘንድ የእግዚአብሔርን ቃጦር እንድናነሳ የእግዚአብሔር ቃል ይመክረናልና፣ ስለዚህም ቃሉን አንደኛ አንብብ፣ ሁልጊዜም ቃሉን ማንበብን አትርሳ። በሁለተኛ ደረጃ ደግሞ ወንድማችን አበበ፣ እነሆ ከሌሎች ወገኖች አንተን ከሚመስሉ ከክርስቲያኖች ወገኖች ጋር ኅብረትን ማድረግ አትርሳ። ከወገኖች ጋር ስለ እግዚአብሔር ቃል ተነጋገር። ጸሎት ደግሞ ታላቅ ኃይል አለውና በእግዚአብሔር ፊት የምትወድቅበት በቀን ውስጥ ጊዜ ይኑር። በብዙም ቢሆን በጥቂቱ በእግዚአብሔር ፊት የምትንበረከክበት የጸሎት ጊዜ ይኑር። የእግዚአብሔር ቃል ወንድም አበበ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ይለናል። ዕቃ ጦሩም የእግዚአብሔር ቃል ነው። በእግዚአብሔር ቃል ከታጠቅ፣ የእግዚአብሔር ቃል በሙላት ባንተ ውስጥ ካለ ጠላትህን እትረታለ። ምን ጊዜም ቢሆን ቢመችም ባይመችም እንደምንም አድርገ ይህንን የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ለመከታተል ሞክር። እግዚአብሔር እንደ ተናገረህ ደግሞ ለመኖር ታጠቅ፣ ተነሳ፣ እግዚአብሔር ይረዳሃልና። መልሰህ ደብዳቤህን ጻፍልን፣ እኛም በጸሎት እናግዝሃለንና። ጌታ ይባርክ። ወንድማችን አበበ ደግማለሁ፣ የእግዚአብሔርን ቃል አንብ፣ በርሱም ታጠቅ፣ ከወገኖች ጋር ኅብረትን ፍጠር፣ ስለ እግዚአብሔር ቃል ተነጋገር፣ ጸልይ፣ እግዚአብሔር መሪ ነውና። እንግዲህ በጌታ የተወደዳችሁ ወገኖች የዛሬው ትምህርታችን እዚህ ላይ ያበቃል። ደህና ደሩ።